ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እንዴት ተመላለሰ? የሚያጋጥመውን ነገር ሁሉ እንዴት አስተናገደ? ይህንን እና የመሳሰሉትን ነገሮች ስናነሳ በክርስትና ሕይወታችን እኔና እናንተ ልንለማመደው ወይም ደግሞ በየዕለት ሕይወታችን ልንገልጸው የሚገባ ብዙ ነገር አለን። ስለዚህ ዛሬ የምንመለከተው በደስታ መመላለስ ወይም ደግሞ እንደ ዳኑ ሰዎች ክርስቶስን እንዳገኙ ሰዎች በሕይወታችን ያ የክርስቶስ መንፈስ ስላለ ሕይወታችን በደስታ የተሞላ ሕይወት ሊሆን እንደሚገባው፣ የክርስትና ሕይወት በሕይወታችን ላይ ለውጥ ማምጣቱን ሰዎች ሁሉ የሚያዩት የሚመሰክሩት መሆን እንዳለበት ይህንን የተመለከተ ነገር እናያለን። ስለዚህ ዛሬ አብረን የምንመለከተው በመንፈስ ቅዱስ የሚሆን ደስታ የሚለውን ሀሳብ ነው እና ከዛ በፊት ግን አንድ መዝሙር ላሰማችሁ።
Take it down. ይላል። ሁል ጊዜ መደስ
በእግዚአብሔር ተሞልተን ፍራችንን በታማኝነት ስንሰራ በዛን ጊዜ የእግዚአብሔር ኃይል በእኛ እንዳለ በማሰብ ያስቻለን እግዚአብሔር እንደሆነ በማወቅ ምስጋና ለርሱ በመስጠት ልንመላለስ እንችላለን። በዚህ ሁኔታ ውስጥ እንገኝ ሳናቋርጥ ያ የእግዚአብሔር መንፈስ ከውስጣችን ያንን ደስታ ያፈልቋል። በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ይላል። ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይላል። ሁልጊዜ በምንድን ያለው? በጌታ። እኛ ደስታን የምናቀው አንድ ነገር ሲሆንልን፣ ያሰብነው ሲከናወን፣ ያቀድነው ሲፈጸም ይመስለናል። ይሄ እዚህ ስፍራ ላይ የሚናገረው ደስታ ግን ከሁኔታዎች ባሻገር ከኛ ውስጥ የሚነሳ ነገር ነው። ነገሮች ቢሳኩ ባይሳኩ በእግዚአብሔር መገኘት ውስጥ በመኖራችን ብቻ በመዳናችን ምክንያት እግዚአብሔር ለኛ ካደረገልን ታላቅ ነገር የተነሳ ዘወትር ያ የእግዚአብሔር መንፈስ ከውስጣችን የሚያፈልቀው ነገር ነው። ወገኖቼ ክርስቶስን ከምንመስልበት መንገድ አንዱ ያንን ከመንፈስ ቅዱስ የሆነውን ደስታ የምንለማመድ ስንሆን ነው። በክርስቶስ መሆንና ዳግም መወለድ ካስገኘልን ነገር አንዱ ይሄው ፍጹም የሆነ የደስታ ህይወት ነው። ከዘላለም ሞት ማምለጥና የእግዚአብሔር ልጅ መሆን ያላስደሰተን ምን ሊያስደስተን ይችላል? ዛሬ በዙሪያችን ህይወት እሬት ሆኖባቸው የሚመላለሱ በጌታ ያለውን ደስታ የማይለማመዱ ስንቶች ናቸው። እኛ ዘንድ ህይወት፣ ደስታ፣ ሰላም፣ እረፍት እያለ ያንን ለሌለው ማካፈል ይኖርብናል። እኔንና እናንተን ጌታ ኢየሱስ ክርስቶስ ያዳነን ለሌሎችም መዳን ምክንያት እንድንሆን ነው። ምንም ያጋጥመን፣ በምንም ሁኔታ እንለፍ፣ ያ ከመንፈስ ቅዱስ የሆነው ደስታ በእኛ ይገለጥ። ጌታን የሌላቸው ሰዎች እንደሚጨነቁት ከተጨነቅን፣ በዓለም ያሉት እንደሚኖሩት ከኖርን፣ እንደነሱ ከተበሳጨን፣ ካዘንን ምኑ ላይ ነው? ክርስቶስ ይለውጣል፣ ክርስቶስ ያሳርፋል ብለን መናገር የምንችለው ወገኖቼ ክርስቶስ በዚህ ምድር ላይ በነበረበት ጊዜ በየቀኑ በከባድ ተቃውሞና ቻሌንጅ ያልፍ ነበር። ይሁን እንጂ አንድም በሚያጋጥሙት ሁኔታዎች ሰላሙን ደስታውን ያጣበት ጊዜ አልነበረም። በማቴዎስ ወንጌል ምዕራፍ 5 ቁጥር 13 እና 14 ላይ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ እንዳለ በድቅድቅ ጨለማ ላሉት ብርሃን፣ ኑሮ ለመረራቸው ጣዕም ልንሆን ተጠርተናል። ስለሆነም እንደ ዳኑ ሰዎች ልንመላለስና ልንኖር የግድ ነው። እኛ በብርሃን እንዳለን ዙሪያችን ያሉ ሰዎች ይወቁ። ክርስቶስ በእኛ ሕይወት ለውጥ ማምጣቱን በተግባር ካላሳየን ሰዎች ምን አይተው ምን ሰምተው ይለወጣሉ? እኛ ከነርሱ የተሻለ ኑሮና ተግባር ከሌለን የምንናገረውን እንዴት ያምናሉ? እርሱን ያለወጠ ክርስትና፣ በእርሱ ሕይወት ላይ ለውጥ ያላመጣ ለእኔ ምን ሊያደርግልኝ ነው የሚሉ እኛ ያላገኘነውን እኛ ያልተለማመድነውን እንዴት ነው ተለማመዱ የምንል? ወገኖቼ ክርስትና የራሳችንን ጥረት የሚጠይቅ ነገር ነው። ዝም ብለን ቁጭ ብለን ከእኛ ውጪ በሆነ ነገር ደስታን እና ማረጋገጣችን ነው። እንግዲህ እግዚአብሔር በቃሉ ሁልጊዜ ደስ ይበላችሁ ካለን ያንን ደስታ በሕይወታችን እንዳንለማመድ ያደረገን ምንድን ነው? ይህንን በማስተዋል ስሙኝ። የደስታችን ዋና ጠላት አንደኛ ኃጢአት ነው። ኃጢአት በሕይወታችን ሲገባ ወይንም በልባችን ኃጢአት ሲነግስ ያ ኃጢአት ገዢያችን ይሆናል። የዛን ጊዜ ሰላም፣ እረፍት፣ ደስታን ይነሳናል። የክርስቲያን ደስታ ከእግዚአብሔር ጋር ባለን ህብረት የምናገኘው ነው። በንጹህ ልብ ከእግዚአብሔር ጋር ህብረት ሲኖረን ያኔ ከመንፈስ ቅዱስ የሆነ ደስታ ከውስጣችን ይፈልቃል። ኃጢአትን ስንለማመድ ግን ከእግዚአብሔር ጋር የሚኖረን ህብረት ይቋረጣል። እግዚአብሔር በእኛ እያዘነ እኛም በደስታ ሊሞላን አይችልም። ለዚህ ነው ዳዊት በመዝሙር 51 ቁጥር 11 እና 12 ላይ ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ አትውሰድብኝ፣ የማዳንንም ደስታ ስጠኝ፣ በእሽታህም መንፈስ ደግፈኝ የሚለው። ሰው ኃጢአትን ሆን ብሎ ሲለማመድ የእግዚአብሔር መንፈስ በዚያ ሰው ህይወት መስራቱን ያቆማል። ከኃጢአቱም ወዲያው በንስሐ ካልተመለሰ የእግዚአብሔር መንፈስ ይለየዋል። ያኔ ደስታ ይለየውና በሐዘንና በጭንቀት ህይወቱ ይዋጣል። የሳውል ህይወት ብናይ ኃጢአት መስራቱ ሳይሆን የንስሐ ልብ በማጣቱ በመጨረሻ የእግዚአብሔር መንፈስ ተለየው። በአንደኛ ሳሙኤል ምዕራፍ 18 ቁጥር 12 ላይ እግዚአብሔር ከእርሱ ጋራ ስለነበረ ከሳኦልም ስለተለየ ሳኦል ዳዊትን ፈራው፣ ስለዚህ ሳኦል ከእርሱ አራቀው ይልና ቁጥር 14 ላይ ወረድ ብሎ ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ ይላል። የእግዚአብሔር መንፈስ ከእኛ ጋር ሲሆን ልክ ዳዊት እንዳደረገው በሕይወታችን እኛም ያንንም እንለማመዳለን። የምናደርገውን በማስተዋል በጥንቃቄ በፈሪያ እግዚአብሔር እናደርጋለን። ያን ጊዜ ፍጹም የሆነው ደስታ በሕይወታችን ይሰርጣል። ወገኖቼ ዘወትር ሕይወታችንን በቀና መንገድ እስከ መራንና በእግዚአብሔር ፈቃድ እስከ ተመላለስን ድረስ ሕይወታችን በደስታ የተሞላ ነው። ደስታን በምናጣበት ጊዜ ቆም ብለን ራሳችንን እንመርምር። ኃጢአት በሕይወታችን ሲስተናገድ ደስታ እናጣለን። በመዝሙር 32 በቅንፍ ቁጥር 5 ላይ ዳዊት በሕይወቱ ኃጢአትን ሲያይ ቶሎ ብሎ በአምላኩ ፊት እንዳቀረበ እናያለን። ኃጢአቴን ለአንተ አስታወቅኩ፣ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግረዋለሁ ይላል። ዳዊት ለበደሉ ምሕረትን ለማግኘት ኃጢአቱን ተናዘዘ። ኃጢአትን የምናስወግደው በመናዘዝና በመተው ነው። አለበለዚያ ደስታችንን እናጣለን። ያም ብቻ አይደለም፣ በመጨረሻ ክፉ ነገር ላይ እንወድቃለን። እንግዲህ ክርስቲያን ሆነን ደስታን ካጣን ራሳችንን ልንመረምር ይገባል። እግዚአብሔር ከሚያዝንበት ኃጢአት በንስሐ እንመለስ። ኃጢአት ስንል ክፉ ስራ መስራት ብቻ ሳይሆን ቂም በቀል፣ ቁጣ፣ ንዴት፣ ይቅር አለማለት፣ መልካም የሆነውን አውቀን አለማድረግን ይጨምራል። በማቴዎስ 6:12 እንዲሁም በያዕቆብ 4:17 ላይ ይህንን ሐሳብ እናገኛለን። ልባችን በክፉ ነገር ሲያዝ ፍጹም የሆነው ደስታ ከውስጣችን አይፈልቅም። ስለዚህ በልብ ንጽህና እንመላለስ። ወገኖቼ ልባችን ሲነጻ ደስታ ብቻ አይደለም፣ እግዚአብሔርንም ማየት እንችላለን። በአዲስ ልምምድም መመላለስ እንጀምራለን። እግዚአብሔር የእግዚአብሔር ልጅ መሆን ነው። ባጭሩ ሙሴ በእግዚአብሔር መገኘት ውስጥ ይመላለስ ስለነበረ በዚህ በዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔር ሰው ከባልንጀራው ጋራ እንደሚነጋገር ፊት ለፊት ከሙሴ ጋራ ይነጋገር ነበር ይላል። ሁለተኛው የደስታ ጠላት ከእግዚአብሔር ውጪ በሆነ ነገር መታመን ነው። በፊልጵስዩስ 4 ቁጥር 4 ላይ ቅድም እንዳየ ነው ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ሰው በጌታ መደሰት ሲያቀተው ሊደሰት የሚሞክረው በራሱ ተግባር፣ በራሱ መልካም ስራ፣ ባለው እምነት፣ ባለው ልዩ ልዩ አገልግሎት፣ ባለው ጸጋ፣ ባለው ጸሎት፣ ባለው የምስክርነት አገልግሎት ይሆናል። ወገኖቼ እነዚህ ነገሮች ከጌታ የተነሳ እንድናከናውን እንደምናከናውን እናስብ እንጂ እነዚህን በማድረጋችን የደስታ ምንጭ አድርገን ብናስብ መልካም አይደለም። ጳውሎስ በፊልጵስዩስ 3 ቁጥር 3 ላይ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነን ይላል። በጌታ ስራ ባገኘነው መሳካት እንኳ እንዳንመካ ወይም ያንን የደስታችን ምክንያት አድርገን እንዳናስብ ትኩረታችንን በሙሉ በጌታ ላይ እንድናደርግ የሚያሳስበን ነው። በሉቃስ 10 ቁጥር 17 እስከ 20 ላይ ጌታ ኢየሱስ ሰባውን ለአገልግሎት ከላካቸው በኋላ በነበራቸው አስደናቂ ድል ደስ ብሏቸው መጡና ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። በቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ በዚህ ደስ ይበላችሁ አላቸው። እዚህ ላይ የምንመለከተው ጳውሎስ ይቅርታ እዚህ ላይ ጌታ ኢየሱስ እነዚህን ደቀ መዛሙርቶች በአገልግሎታቸው እንዳይመኩ ሲመክራቸው እናያለን። ጌታ በአገልግሎታቸው መደሰታቸውን ለመቃወም ሳይሆን ደስታቸውን በአገልግሎታቸው ሳይሆን በአገልግሎታቸው ደስታን እንዲያገኙ ባደረጋቸው ጌታ ላይ እንዲያደርጉ ነው። የሁሉ ነገር መገኛ ጌታ እንደሆነ እንዲያስቡ ነው። ስለዚህ ደስ ልንሰኝ የምንችለው ወይም ደግሞ ደስ መሰኘት ያለብን አንድ ነገር ስላከናወን ሳይሆን እግዚአብሔር ያንን እንድናከናውን ስላልቻለን በዛ ደስ ልንሰኝ ይገባናል። ወገኖቼ በአገልግሎታችን ውጤታማ መሆን ጊዜያዊ ነው። የስማችን በመንግስተ ሰማይ መጽሐፍ ግን መጽሐፍ የዘላለም ነው። ደስታን ከኛ ውጪ በሆነ ክንውን የምናገኝ ከሆነ ትምክታችን በተግባራችን አድርገን ስኬታማ በምንሆንበት ጊዜ በማንሆንበት ጊዜ ይቅርታ በሀዘን ልንዋጥ ነው። ወገኖቼ በዚህ ዓለም የሚያጋጥሙን ሁኔታዎች አንዴ ላይ በሌላው ጊዜ እታች የሚሆኑ ናቸው። በጌታ ያለን ህይወትና መታመን ግን ለዘላለም ጸንቶ የሚኖር ነው። በምንም ሁኔታ አይለወጥም። ስለዚህ ደስታችን በእኛ ክንውን ሳይሆን በእኛ ህይወት መከናወን ባደረገው ጌታ ላይ እናድርግ። አንዳንዴ ምንም አለማድረጋችንን አይተን እኔ ለጌታ ይህንንና ያንን አላደረግኩም፣ እኔ አልመሰከርኩም፣ እኔ አላስተማርኩም፣ እኔ ምን ዋጋ አለኝ ለምንል መልካም ዜና አለኝ። ወገኖቼ በክርስቶስ በማመናችሁ ስማችሁ በሰማይ መዝገብ ተጽፏል። ጌታ ያዳናችሁ በእናንተ መልካም ተግባር ሳይሆን በእርሱ ላይ በእርሱ ታላቅ ፍቅርና ምህረት ብቻ ነው። ዛሬ ከዘማሪው ከአስተማሪው በልዩ ልዩ መንገድ ከሚያገለግለው እኩል ስማችን በእርሱ በማመናችን ስለተጻፈ ደስ ሊለን ይገባል። ይህ ማለት ስማችን ተጽፏል ብለን የሚጠበቅብንን የውዴታ ግዴታ ዝም ብለን እንቀመጥ ማለት አይደለም። እግዚአብሔር በሰጠን ጸጋ ጌታ ከኛ የሚጠብቀውን እናደርጋለን። ከሁሉ በላይ ልናውቀው የሚገባን መዳናችንና ስማችን በሕይወት መዝገብ መጻፉን ነው። ደስታችን ከኛ ውጪ በምናደርገው ተግባር ሳይሆን ሁሉን በሚያስችለን ጌታ ነው። ሶስተኛው የደስታችንን የሚቃወም ወይም የሚቋቋም ነገር ቢኖር ቅጣት ነው። በዕብራውያን 12:11 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም የጽድቅን ያፈራላቸዋል ይላል። ቅጣት ደስ የሚያሰኝ አይደለም፣ ደስም እንዲያሰኝ አይጠበቅም። ቅጣት መልካም ውጤት እንደሚያመጣ ተጠብቆ የሚደረግ ነገር ነው። ልጅ ሲያጠፋ የሚቀጣው ልጁን ለመጉዳት አይደለም። አባት ልጁን ከጥፋቱ እንዲማርና ያንን ጥፋት እንዳይደግም ልጁን ይቀጣል። ልጁን የሚቀጣው እንዳውም ስለሚወደው ነው። እኛ በባህሪያችን መጥፎ ነን፣ ስጋችንም ለጥፋት የተሰጠ ነው። እግዚአብሔር ኃጢአትን ከሕይወታችን እንድናስወግድ ይቀጣናል። አንዳንዴ ስንቀጣ ጉዳቱ እንጂ በጥፋታችን ምክንያት እንደምንቀጣ አናስተውልም። ከነጭራሹ ምን አድርጌ ነው ይህና ያደረሰብኝ ልንል እንችላለን። እንግዲህ ቅጣት ወደ እኛ ሲመጣ ደስታችንን እንዳናጣ የተቀጣ ነው የሚወደን አባት ስላለን መሆኑን እናስብ። በዕብራውያን ምዕራፍ 12:6 ላይ ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውን ልጁን ሁሉ ደግሞ ይገርፈዋል ይላል። ወገኖቼ ደስታ የምንፈልገውን ማግኘት አይደለም። የምንፈልገውን ማግኘት ደስታን አያመጣም፣ ከነጭራሹ ሐዘንን ሊያመጣ ይችላል። የሚፈልጉትን አግኝተው ከጌታ የተለዩ ብዙዎች ናቸው። ስለሌለን ከማዘን ይልቅ ባለን ማመስገን ደስታን ያመጣል። አንዳንዴ ባልጠበቅነው ማዕበል ውስጥ ባልጠበቅነው መከራ ውስጥ ልንገባ እንችላለን። ማዕበሉ ግን እኛ እስካልፈቀድንለት ድረስ ከእኛ ልብ ስፍራ ሊያገኝ አይችልም። ስለዚህ ልንጠነቀቅ ይገባናል። በማጠቃለያ ፍጹም የሆነውን ደስታ ከእኛ ውጪ በምናገኘው ወይም እኛ በምናደርገው ነገር ሳይሆን የጌታ ልጆች በመሆናችን በመንፈስ ቅዱስ ከውስጣችን የሚመጣ ነገር መሆኑን መገንዘብ ይኖርብናል። ያም ደስታ ሐሴት ብለን የምንጠራው ነው። በእንግሊዘኛው ጆይ የሚሉት ማለት ነው። ጆይ እና ሀፒነስ የተለያዩ ነገሮች መሆናቸውን በሮሜ 14:17 ላይ ከመጀመሪያው አንስቼ ነበረ። በማጠቃለያ በተጨማሪ ልናየው የሚገባኝ ዛሬ ከተማርነው ሶስት ዋና ነገሮች ለደስታችን እንቅፋት የሚሆኑ ነገሮች፣ አንደኛ ኃጢአት። ኃጢአት በልባችን ሲስተናገድ ያ በመንፈስ ቅዱስ ከውስጣችን የሚፈጥቀው ደስታ ይታነቃል። ስለዚህ ኃጢአት ወደ ልባችን ሲመጣ ቶሎ በንስሐ ራሳችንን ማስተካከል ይኖርብናል። ሁለተኛው ከእግዚአብሔር ውጪ በሆነ ነገር መታመን፣ ይህም ለደስታችን እንቅፋት ነው። ምክንያቱም ከእግዚአብሔር ውጪ የምንታመንበት ነገር ሁሉ
I'm gonna make it.